Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በኢትዮጵያ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ዶላር ወጪ ኢትዮጵያ ውስጥ ሆስፒታል ለመገንባት የመሰረት ድንጋይ ተጣለ።
ተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች የሪሰርች ወረቀቶችን የሚያዩበት ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ያይዘው የሚወጡ ዶክተሮች እንዲኖሩን የሚያድርግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተዋይተናል። አሁንም ከሆስፒታሉ በላይ ትልቁ ተልኳችሁ ይሄ ይሆናል የሚል እምነት አለኝ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሰረት ድንጋዩን ባኖሩበት ሰዓት ያደረጉትን ንግግር ነበር ያስደመጥናችሁ።
በኢትዮጵያ ባጋጠመው ድርቅ የቦረና አርብቶ አደሮች ከብቶቻቸው እያለቁባቸው መሆኑን ይናገራሉ። አቶ ጉዩ ሀለኬን ከሶስት ወራት በፊት ስንት ከብት እንደሞተባቸው ጠይቀናቸው ነበር።
አው ወደ 10 ነውብኛል።
ስንት ከብት ነበርዎት? 10 ሲሞት ቦት ስንት ቀሩት?
አንድ አያ አለኝ። እነዛን በቀረውም እኮ ያልቁብኛል እያልኩ።
ዛሬስ ስንት ቀሩታል ናቸው?
30 ነበርኛ ያለ እዛኛው ወደ 28 አሁን ሞተብኛል። ዛሬ ቋት ራሱ አንዱ ሞተብኝ። አሁን ወጣም የነሳው ሁለት ቀረብኝ። ሁለቱ አሁን
ድርቁን የተመለከተ ዘገባ ይዘናል። ይህ የያዝነው የሚያዝያ ወር በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተ የግንዛቤ ማስጨበጫ ወር በመባል በአውሮፓውያን ዘንድ በመከበር ላይ ይገኛል።
በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም ወይ ፖሊስ ጋር አይሄዱም ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን። ከዛ በኋላ የኛም ህዝብ እንደዚሁ ነው።
በዚህ በዩናይትድ ስቴትስ ዘ ፐርሰን ሴንተር በመባል የሚታወቀው በሴቶች ጥቃት ላይ የሚሰራ ማዕከል መስራች የሆኑት ወይዘሮ አመሊያ ሚሳሊድሰን ናቸው። ይዘናቸዋል።
ሌሎችም ዘገባዎች ይኖሩናል። ሰዓት ከበቃን ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዓለም አቀፍ የዜና ዘገባችን ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ህዳር እስያ ውስጥ በሚከፈቱ ሶስት የመሪዎች ጉባኤ ላይ እንደሚገኙ ምክትል ፕሬዚዳንቱ ማይክ ፔንስ ዛሬ በኢንዶኔዥያ ባካሄዱ ጉብኝት ላይ ይፋ አደረጉ። ፔንስ በእስያ ሀገሮች ለአስር ቀናት ባደረጉት ጉብኝት የመጨረሻቸው በሆነችው በጃካርታ ሲናገሩም ትራምፕ የደቡብ ምስራቅ እስያ ሀገሮች ማህበር ፊሊፒንስ ውስጥ የሚካሄደው የመሪዎች ጉባኤውና ቪየትናም በሚካሄደው የእስያ ፓስፊክ ኢኮኖሚያዊ ትብብር ኤፒኢሲ ጉባኤ ላይ እንደሚገኙ ገልጸዋል። ምክትል ፕሬዚዳንቱ ከኤሲኤን ዋና ጸሐፊ ጋር ከተወያዩ በኋላ በሰጡት ቃል የትራምፕ አስተዳደር በደቡብ ቻይና ባህረ ሰላምና መረጋጋትን ከማስፈን አኳያ ከድርጅቱ ጋር ተባብሮ እንደሚሰራ አመልክተዋል።
ወደ ሁለተኛው ዜናችን ስናልፍ የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ዛሬ ሐሙስ ግብጽን ጎብኝተዋል። የመከላከያ ሚኒስትሩ ጉብኝት በትራምፕ አስተዳደር የመጀመሪያ 100 ቀናት ዋሽንግተን ከካይሮ ጋር ግንኙነቷን ሞቅ ማድረጓን መቀጠሏን እንደሚያሳይ ተገልጿል። መከላከያ ሚኒስትሩ ከግብጹ አቻቸው ሴድኪ ሶብሂና ከፕሬዝዳንት አብዱል ፈታህ ኤልሲሲ ጋር ተገናኝተው ተወያይተዋል። ኤልሲሲ ባለፈው ወር ዋይት ሃውስን መጎብኘታቸው ሲታወስ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓ.ም የያን ጊዜውን መሪ ሁስኒ ሙባረክን ካስተናገዱ ወዲህ የመጀመሪያው የግብጽ መሪ ናቸው።
በታዳጊ ሀገሮች በሰው ከሚሰሩ ስራዎች 2/3ኛውን ማሽኖችና ኮምፒውተሮች ጠራርገው ሊወስዱት እንደሚችሉ የዓለም ባንክ ፕሬዝዳንት ጂም ኪም አስጠነቀቁ። ያ ደግሞ ግጭቶችንና ስደትን ሊያባብስ ይችላል ብለዋል። ዛሬ ዶክተር ኪም ይህን የተናገሩት ከዓለም ዙሪያ የምጣኔ ሀብትና የፖለቲካ መሪዎች ዋሽንግተን ላይ ባሰባሰበው የዓለም ባንክና የዓለም አቀፍ ገንዘብ ድርጅት ጉባኤ ላይ ባሰሙት ንግግር ነው። ማሽኖች በምን ያህል ፍጥነት በሰው የሚሰራውን ስራ እንደሚወስዱት ግልጽ እንደሆነ ኪም አመልክተዋል። ይህ የስራ ዕድል መሟሸሽ የተደቀነው ግን አሉ የዓለም ባንኩ ፕሬዝዳንት፣ በድሆች ሀገሮች ያሉ ህዝቦች ሌላው ህዝብ የተሻለ ኑሮ እንደሚኖር በዓለም በጠቅላላ በሚያሳይ ደረጃ በተስፋፋው የኢንተርኔት ተደራሽነት አማካኝነት ማየታቸው እጅግ በጣም በሚያጓጓቸው ወቅት መሆኑን አክለው ገልጸዋል። በዓለም ላይ ግጭቶች፣ የአየር ንብረት መለዋወጥ፣ ረሃብና ካሁን ቀደም ባልታየ ደረጃ የገዘፈ ስደት ቀውስ በተደቀነበት በአሁኑ ወቅት ችግሩ አጣዳፊ መሆኑን የዓለም ባንኩ ፕሬዝዳንት አክለው አመልክተዋል። መፍትሄው በአሁኑ ወቅት በጥቂት ወይም ያለምንም ወለድ ቁጭ ያለ ብዙ ትሪሊዮን ዶላር የሚቆጠር የግል ካፒታል እንዲንቀሳቀስ ማድረግ ነው ሲሉ መክረዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ዶላር ወጪ ለሚገነባው ሆስፒታል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሰረት ድንጋይ ዛሬ አኑረዋል። ወደ በኋላ ላይ ሙሉ ዘገባውን ይዘን እንመለሳለን። ወደሚቀጥለው ዘገባችን ስንመለስ በኢትዮጵያ በአምስት የተለያዩ ክልሎች የደረሰው ድርቅ አሁንም የቦረናና ጉጂ ዞኖች፣ የሶማሌ ክልልና በደቡብ ክልል የኮንሶ ወረዳን እያጠቃ መሆኑንና በዚህም በዋነኝነት ከብቶቻቸው ሙሉ ለሙሉ ያለቁባቸው መሆኑን ነዋሪዎች ገልጸዋል። የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽን ኮሚሽነር የፌዴራሉና የክልል መንግስት በቅንጅት ሆነው ከፍተኛ እርዳታ እያደረጉ መሆናቸውንም ተናግረዋል። ጽዮን ግርማ ዝርዝር አላት።
በኢትዮጵያ በአምስት ክልሎች ከፍተኛ ድርቅ መከሰቱንና አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር 5.6 ሚሊዮን እንደሆነ ከተገለጸ ወራት ተቆጥረዋል። በድርቁ ቀዳሚ ተጎጂ የሆኑት ከብቶች ሲሆኑ ይህም የተባባሰው በኦሮሚያ ክልል በቦረናና ጉጂ፣ በምስራቅ ሐረርጌና እንዲሁም በሶማሌ ክልል መሆኑ ሲዘገብ ቆይቷል። በነገሌ ቦረና ጉጂ ዞን ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ነዋሪ ባለፉት 2 ቀናት በአንዳንድ ቦታዎች አነስተኛ ዝናብ መጣሉን ገልጸው በአካባቢያቸው የደረሰውን የከብት ሞት አደጋ የሚታደግ ግን እንዳልሆነ ይናገራሉ። ከብቶቹ ያለቁ ባዷቸውን እንደቀሩም ይገልጻሉ።
በባለፈው ወር ላይ ግምት እየገመት ነው ከ165% ነበረ ሞተዋል፣ 35% ነው የተረፈ ብለን እንደምንገምተው፣ ግን በአሁኑ ሰዓት 85% በላይ ከብት ሞተዋል። ምጣፋ 15% ቢሆን ነው ብለን ነው የምንገምተው።
በዚህ ጊዜ ውስጥ ተማሪዎች ትምህርት ማቋረጣቸውን፣ የመጠጥ ውሃ መቸገራቸውን፣ ከብቶች የሚሞቱት የሚግጡት ሳር በማጣታቸውና በበሽታ እየተጠቁ መሆኑን ገልጸው ሰዎችን በተመለከተ በሚያገኙት መጠነኛ እርዳታ ነፍሳቸውን እያቆዩ እንደሆነ ገልጸዋል።
እኛ ያለነው ምዕራብ ጉጂ ዞንና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች አካባቢ ጀምሮ እስከ ሞያሌ ያለው አገር ለአደገኛ የሆነ ድርቅ አለ፣ ረሃብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን በረት ብቻ ብዙ ከብቶች አልቀዋል። የሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሃብ አለ፣ ከፍተኛ ረሃብ አለ።
በጥር ወር መጨረሻ አካባቢ ድርቁን በተመለከተ ባቀረብነው ዘገባ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደሮች አነጋግረን ነበር። በወቅቱም ስንት ከብት እንደሞተባቸው ጠይቄያቸው ነበር።
አሁን ወደ 10 ሆኖብኛል። በየቦታ በሰው እጅ ስለማይደርስ ወደ 10 ሆኖብኛል።
10 ከብት ምን አይነት ከብቶች?
ያላሞች ናቸው አምናልኩት። እነዚህ ጥጃም ልባት ማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኝ እንትን እያለቁብኝ
ከመቼ ጀምሮ ነው እርሱ 10 ከብት ያለቀቦት?
ጥሪ ከገባ በኋላ ቢያንስ 30 ቀን ሆኗል።
ስንት ከብት ነበርዎት? 10 ሲሞትቦት ስንት ቀሩት?
አንድ 20 አለኝ። እንዛ ምቅረውም እኮ ያልቁብኛል እያልኩ ዚያው ተለያየ ፍሩሽካና ማንግስ ምስቶን ሳርም ለቦርና ከብት ተቀባብን ስለማጣቁ እንጂ በእጅ መቀለብ የማይቻል ከብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋን ቁርጠ መቀመጥ ነው እንጂ የምንችል።
ዛሬስ በምን ሁኔታ ላይ ይገኛሉ ስል ማምሻውን ደውዬላቸው ነበር።
በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው። እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው ለእንጃ ይሄ ነው መብት ነው ብዬ የማስቀምጠው ነገር የለም። ያው መንግስትም ሆነ በተለያዩ ዝግጅትም እርዳታም እያደረጉብን ነው። ምንም ያዘር ብቻ መለምን ነው እንጂ ምንም ማድረግ የምንችል ነገር ያለ አይመስለኝም።
ምን ያህል ከብት ሞቶበት እርሶ?
30 ነበረኝ አለ እዛኛው ወደ 28 አሁን ሞቶብኝ። አዎ ዛሬ ጠዋት ራሱ አንዱ ሞቶብኝ። አዎ ወደ ውጭ አውጥቼ ልጣው ሁለት ቀረብኝ። ሁለቱ አሁን
አቶ ጉዩ አርብቶ አደር በመሆናቸው የከብቶቻቸውን ህይወት ለመታደግ የተለያዩ ቦታ እየተዟዟሩ ጥረት ማድረጋቸውን ይናገራሉ። ግን አልተሳካላቸውም። የኦሮሚያ አደጋ ስጋትና ዝግጁነት ኮሚሽን አቶ መኮንን ለንጄሶ በኦሮሚያ ክልል ብቻ ከሁለት ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ ይናገራሉ።
ኦሮሚያ ከሰጠንጌ ኒካኒ ጎድናሌ ከሰጡ ገሞጂ ናኖ አንቲነ ሮባ ጅሩረት ከጎድነ ቦረና
በኦሮሚያ ክልል ቆላማ አካባቢዎች በተለይም በቦረና፣ በምስራቅ ጉጂ፣ በሁለቱ ሐረርጌዎችና በባሌ ይብሳል። በተለይ ደግሞ በከብት ብዛት ቀዳሚ በሆኑት በ13ቱ የቦረና ወረዳዎች ችግሩ የጎላ ነው።
አቶ መኮንን እንደሚሉት የፌዴራሉ መንግስት ከክልሉ ጋር በመተባበር ከ100 ሚሊዮን ብር በላይ ፈሰስ አድርጎ እርዳታ እየለገሰ ነው ብለዋል። እኛ ያነጋገርናቸው የቦረናና ጉጂ ነዋሪዎች ለሰው የሚሆን የበቆሎና ስንዴ መጠነኛ እርዳታ እየተሰጣቸው እንደሆነ፣ እሱንም ወፍጮ ቤት በአቅራቢያቸው የሚያገኙ አስፈጭተው በመጋገር እንደሚበሉ፣ ያላገኙ ደግሞ ቀቅለው በንፍሮ መልክ በመብላት ህይወታቸውን ለማቆየት ጥረት እንደሚያደርጉ ገልጸዋል። ከብቶቻቸውን ለማዳን ግን የሚያገኙት እርዳታ እንደሌለና መጀመሪያ አካባቢ ሰጣቸው የነበረው የጭድ ሳር በጣም ጥቂት ከአንድ ቀን ቀለብ የማያልፍ እንደነበር ይገልጻሉ። በምስራቅ ሐረርጌ፣ በኮንሶ፣ በባሌ ዞንና በሶማሌ ክልል የሚገኙ ነዋሪዎችን አነጋግረን በሌላ ዘገባ እንመለሳለን።
የምትከታተሉት ጋቢና ቪኦኤ ነው። ወደ መጀመሪያው ወደ አስተዋወቅናችሁ ዝግጅት ነው የምናልፈው። በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ወጪ ለሚገነባው ሆስፒታል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሰረት ድንጋይ ዛሬ አኑረዋል። ሆስፒታሉ ከሚሰጠው የላቀ ሕክምና አገልግሎት በላይ ወጣት ኢትዮጵያዊ ሐኪሞችን በማሰልጠኑ ላይ እንዲያተኩርም አሳስበዋል። ዝርዝሩን መለስካቸው አመሃ ከአዲስ አበባ አድርሶናል።
በአዲስ አበባ ከተማ በቦሌ ክፍለ ከተማ አያት አካባቢ በ150,000 ካሬ ሜትር ላይ እንደሚያርፍ የሚጠበቀው ይህ መስራቾቹ የሕክምና ከተማ ብለው የሰየሙት የሕክምና ማዕከል የመጀመሪያ ምዕራፍ ግንባታው 110 ሚሊዮን የአሜሪካ ዶላር ይፈጃል። 2.4 ቢሊዮን ብር መሆኑ ነው። ዛሬ ረፋዱ ላይ ለግንባታው የመሰረት ድንጋይ ያኖሩት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሥነ ሥርዓቱ ላይ ባደረጉት ንግግር ሆስፒታሉ እያደገች ሄዳለች ላሏት አዲስ አበባም ሆነ ለጠቅላላ ሀገሪቱ የሚሰጠውን ከፍተኛ ጥቅም ጠቁመዋል። ከዚህ በተጨማሪና ላቅ ያለ ጥቅም ይሰጣል ብለው የሚገምቱት በሀገሪቱ እየተስፋፉ በሚገኙት የሕክምና ትምህርት ቤቶች ውስጥ ለሚማሩት ወጣት ሐኪሞች የሚሰጠው ትሩፋት ነው።
እኔ ከዚህ ሆስፒታል በላይ በየተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች፣ የሪሰርች ወረቀቶችን የሚያዩበት፣ ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩን የማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልእኳችሁ ይሄ ይሆናል የሚል እምነት አለኝ። ስለዚህም ሜዲካል ስኩሎቻችን ተገቢው ክህሎት ያላቸውና ብቃት ያላቸው እንዲሆኑ ለማድረግ ያላሰለሰ ጥረት እንድታደርጉ በኢፌድሪ መንግስትና በራሴ ስም አደራ ልላችሁ እፈልጋለሁ።
በ12 ትውልድ ኢትዮጵያውያን ሐኪሞች ሐሳቡ እንደተጠነሰሰ ያስታወሱት የኢትዮ አሜሪካ ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር ቦርድ ሊቀመንበር ዶክተር ግርማ ተፈራ ስብስቡን ማለትም ዛሬ ከ250 በላይ ሐኪሞችን ያቀፈውን በአንድነት የያዘው የዓላማው ግልጽነት ነው ይላሉ።
በአገራችን ውስጥ በከፍተኛ ደረጃ ጥራት ባለው ሁኔታ በኢንተርናሽናል ደረጃ የተሞገሰ ሆስፒታል መስራትና በተለይ አገር ውጪ ሄደው ህክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ወደ ውጪ አገር የሚንገራቱትን ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል።
የፕሮጀክቱ ዋና ስራ አስፈጻሚና አማካሪ አቶ መላኩ ንጉሴን ከስነ ስርዓቱ ፍጻሜ በኋላ ይህ የህክምና ማዕከል የሚያመጣው ወይንም የሚጨምረው አዲስ ዋጋ ምንድነው ብዬ ጠይቄያቸው ነበር።
ምንድነው የኛ ኢንተርናሽናል ስታንዳርድ ነው ማለት አሁን ለምሳሌ የውጭ ሀገር ዲፕሎማትና ዜጋ እዚህ ሀገር ያለ ከታመመ ውጭ ሀገር ሄዶ ነው የሚታከመው እዚህ ሀገር አይታከምም ለምንድነው የዚህ ሀገር የሚሰጠው ህክምና ኢንተርናሽናል ስታንዳርድ አይደለም ብሎ ነው እንግዲህ የሚታወቀው እና እኛ ምን ሰራው ኢንተርናሽናል ስታንዳርድ ነው ብለን ነው
በስነ ስርዓቱ ወቅት የተሰራጩ መረጃዎች እንደሚያመለክቱት ይህ የመጀመሪያው ግንባታ ዋናውን ድርሻ ይዛል። ሁሉም አይነት ምርመራዎች የሚካሄዱበት 300 አልጋዎች፣ 8 የቀዶ ህክምና ክፍሎች፣ 2 ካቴተራይዜሽን ላቦራቶሪዎች፣ 80 ማማከሪያ ክፍሎች ያሉት ተመላላሽ ህክምና መስጫ ህንጻና የካንሰር ምርመራ ማዕከል ያለው ዘመናዊ ሆስፒታል ነው። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናመራለን። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በመካከላቸው የሚኖረውን ትብብርና የማስተባበር ተግባርን ከፍ ለማድረግ የሚያስችላቸውን እርምጃ ትላንት ወስደዋል። የሰላምና የጸጥታ አጋርነታቸውን ለማጠናከር የሚያስችል ማዕቀፍን ፈርመዋል ተብሏል። ዘገባችን ማርጋሪት በሽር ከተባበሩት መንግስታት ድርጅት ጽህፈት ቤት የላከችውን ዘገባ አዳነች ፍሳይ ታቀርባለች።
የማዕቀፍ ስምምነት የተደረገው በአፍሪካ ግጭቶች እንዳይከሰቱ ለመከላከልና ግጭት ከተፈጠረም ፈጣን ምላሽ በመስጠት ተግባር ትብብራቸውን ለማጠናከር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋር ሆነው ለጋዜጠኞች በሰጡት መግለጫ ስምምነቱ በሁሉም ዘርፎች ትብብር ያጠናክራል ብለዋል።
We share the vision that peace and security inclusive and sustainable development
የሰላምና የጸጥታ ራዕይ እንጋራለን። ያካታች ዘላቂ ልማት፣ ሰብአዊ መብትና መልካም አስተዳደር አብሮ መታየት ያለባቸው የጋራ የሆነ ራዕይ የሚያስፈልጋቸው ናቸው። በሁለቱ ድርጅቶቻችን ደግሞ የተነከረ ትብብር እንዲኖር ያስፈልጋል።
ከሰላምና ጸጥታ ሌላ የማዕቀፉ ስምምነት በመርጫ ጉዳዮች፣ በመልካም አስተዳደር፣ በሽምግልና፣ ሰብአዊ መብትን በማክበር፣ ሰብአዊ ቀውስን በማስወገድና ከተከሰተ ምላሽ በመስጠት በኩል የሚደረገው ትብብር እንዲሰፋ ያደርጋል። ባለፈው ጥር ወር በአፍሪካ ህብረት ሊቀመንበርነት የተመረጡት መሐማት ስምምነቱን በበጎ ተቀብለውታል። ስምምነቱ የተደረገው ከአህጉሪቱ የበርካታ ግጭቶች፣ የአሸባሪነት፣ የፍልሰትና ከመኖሪያ የመፈናቀል ችግሮች እንዲሁም በሶስቱ ሀገሮች ረሃብ ሊገባ ይችላል የሚል ስጋት ባለበት በአሁኑ ወቅት ነው። በሌላ በኩል ደግሞ የአፍሪካ ሀገራት መሪዎች የዘላቂ ልማት እቅድ ለማውጣትና እየተበራከተ ለሄደው የወጣቶች ብዛት የሥራ ዕድል ለመፍጠር እየተፈጨረጨሩ ናቸው።
ሚሊኮንቲና አፍሪካን ፈራየር አዲ ፖቴንሻሊቲ ኤክስትራኦርዲ
አፍሪካ ውስጥ ሰፊ መሰረት አለ። ብዙ ጥሪት አላት። አብዛኛው ህዝቧ ወጣት ነው። ከአፍሪካ 1.2 ቢሊዮን ህዝብ 60 ከመቶዎቹ ወጣቶች ናቸው ነበር ያሉት መሐማት።
የአፍሪካ የሙዚቃ ኮከቡ ሳሊፍ ኬታ በቅርቡ ዋሽንግተን ዲሲ አካባቢ የሙዚቃ ኮንሰርት ነበረው። ሳሊፍ የቆዳና ንጥረ ነገር እጥረት በሚያስከትለው አልባይኖ ተይዞ በመወለዱ ምክንያት እንዲህ ያሉ የአፍሪካ ህጻናት የሚገጥማቸው መገለል ሁሉ እርሱንም አጋጥሞት ነበር። የአሜሪካ ድምጽ ዘጋቢ አርዙማ ኮምፓሬ ከማሊው ኮከብ ጋር ባጭሩ ተጫውቶ ነበር። ባለ ወርቃማው ድምጽ የማሊው ዘፋኝ የሚታወቅበት መጠሪያ ነው። አድናቂዎቹ ኬታ ባልባኒዝም ለተያዙ ሰዎች ለአቋቋመው ግሎባል ፋውንዴሽን የሚሆን ገቢ ለማሰባሰብ በተካሄደው የሙዚቃ ኮንሰርት ላይ እስኪደክማቸው ጨፍረዋል።
ሳሊፍ
ከህሊናው ስለማይጠፉት የልጅነት ትዝታዎቹ ተጠይቆ ነበር።
የስምንት
ዓመት ልጅ እያለሁ ክፍል ውስጥ በጣም ጎበዝ የሚባል ተማሪ ነበርኩ። አንድ ቀን ግን ፈተና ልንፈተን ጥቂት ሲቀረን ከክፍል ውስጥ እንደወጣ ተደረግኩ። ምክንያቱ ደግሞ የማየት ችሎታዬ የተስተካከለ ስላልነበር ነው። ይህን ችግሬን የተረዱ ተማሪዎች በጋራ ሆኑና ገንዘብ አሰባስበው በተሻለ ሁኔታ ለማየት የሚረዳኝ መነጽር ገዝተው ሰጡኝ። እንዲህ ያለውን ደግነት እስከ ሞትም ድረስ በፍጹም የምረሳው አይደለም። ታውቃለህ፣ ከራሊ የሙዚቃ ባንድ ጋር ለመጀመሪያ ጊዜ ባደረግኩት ኮንሰርት ላይ ሁሉም ተገኝተው ነበር። አንዳንዶቹ በእንባ እየታጠቡ ነበር ሙዚቃዬን ሲሰሙ የነበረው።
ከአልባኒዝም ጋር የተወለደችው የሳሊፍ ኬታ ሴት ልጅ ናቴኒ ኬታ ባለፈው ዓመት በፓራ ኦሎምፒክ ተወዳድራ ስታሸንፍ ሳሊፍ በሕይወቱ እጅግ የተደሰተበትና የኮራበት ቀን እንደሆነ ይናገራል።
በጣም እጅግ በጣም የተደሰትኩበት ቀን ነበር። ሕይወት በአልባኒዝም ለተያዙ ሰዎች ከባድ ስለነበረች ሁልጊዜም ለልጄ ፍርሃት ነበረኝ። ነገር ግን እርሷ በጣም ጠንካራ ታጋይ ነበረችና በሚያስገርም ብቃት ተወጣችው። ያለኔ ትልቅ ደስታን ፈጠረልኝ።
ለዚህ ዝነኛ የማሊ ሙዚቀኛ ሞያው ለሕይወቱ ብዙ ነገርን እንደሰጠው ይናገራል።
ሙዚቃ ጓደኛዬ ነው፣ ምክንያቱም ብዙ ሰዎች በሙዚቃ ውስጥ ወደውኛል። ብዙ ሰዎች በሙዚቃ ምክንያት አይተውኛል። ሙዚቃ ራሴን እንድገልጥበት ረታኛለች። እንደኔ ድምጻቸውን ለማሰማት እድል ለሌላቸውም ድምጽ መሆን እንድችል ረታኛለች። ሙዚቃ ሕይወቴ ናት።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ መጨረሻው ዘገባችን ነው የምናልፈው። ተከታዩ ዘገባችን ደግሞ ከጾታ ጥቃት ጋር የተያያዘ ነው። የሚያዝያ ወር በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተ የግንዛቤ ማስጨበጫ ወር በመባል በአውሮፓውያን ዘንድ በመከበር ላይ ይገኛል። ይህንን ዓመታዊ በዓል ምክንያት በማድረግ በዚህ በዩናይትድ ስቴትስ አንድ ውይይት በቅርቡ ተካሂዶ ነበር። ውይይቱን ያዘጋጀው ዘ ፐርሰን ሴንተር የተባለ ድርጅት ነበር። ቆንጅት ታዬ የድርጅቱን መስራች ወይዘሮ አሜሊያ ሚሳል ሊድሰንን አነጋግራ ድርጅቱን በማስተዋወቅ ይጀምራሉ እሳቸው።
ፐርሰን ሴንተር የተቋቋመው በ2013 እንደ አውሮፓውያን አቆጣጠር ነው። የተቋቋመውም አፍሪካውያን በአሜሪካን ሀገር የሚኖሩ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ ለሚኖሩ አፍሪካውያን የቤተሰብ ጥቃት ችግር ለደረሰባቸው፣ የወሲባዊ ጥቃት ለደረሰባቸው ሰዎች እርዳታ ለመስጠት ነው። የምንሰጠው እርዳታ የማማከር አገልግሎት፣ ወደሚያስፈልገው ትክክለኛ ባለሙያ መምራት፣ ፍርድ ቤት አብረን ሄደን ለነሱ አድቮኬሲ ማድረግ እንሟገታለን። ሌላ አይነት ችግር ለደረሰባቸው ሰዎች ሌላ አይነት እርዳታ፣ ስራ ማፈላለግ ወይም መጠጊያ ቦታ በመፈለግ እንደዚህ አይነት እርዳታ ነው የምንሰጠው። በተጨማሪ ደግሞ ከተማ ውስጥ ላሉ መስሪያ ቤቶች አፍሪካኖችን ለሚረዱ ትምህርት እንሰጣለን። እንዴት አድርገው ከአፍሪካኖች ጋር ቢሰሩ የተሻለ ውጤት ማምጣት ይችላሉ። ያው እንግዲህ አሁን ዛሬ እንደምናደርገው ደግሞ በየአፍሪካን መስሪያ ቤቶች ወይ ትምህርት ቤቶች ወይ ቤተክርስቲያናት እና መስጊድ እየሄድን ለህዝቡ እናሳውቃለን። ምን ይመስላል የቤተሰብ ውስጥ ጥቃት፣ ምን ይመስላል፣ ምን ማድረግ ይቻላል፣ ህጉ ምን ይላል፣ በአሜሪካን ሀገር ሰው የት እርዳታ ማግኘት ይችላል የሚለውን መግለጫ እንሰጣለን፣ ለህዝቡ እናስተምራለን። እና ይሄንን ነው ፐርሰን ሴንተር የሚያደርገው።
እሺ፣ ወደ ዛሬው ዝግጅት ከማለፌ በፊት ወይዘሮ አሜሊያ፣ ኢትዮጵያውያን በዚህ አካባቢ ያሉ ኢትዮጵያውያን ስለ ፐርሰን ሴንተር ምን ያህል ግንዛቤ አላቸው? ያውቃሉ ወይ እንዳላችሁ እርዳታ ከዛ መገኘት እንደሚችል ወይም ደግሞ እርዳታ ለማግኘትም ሳይሆን እንተባበር እናግዝ ብሎ ለሚፈልግ ሰው ስለናንተ የሚያውቁት እናንተን የሚቀርቧችሁ ምን ያህል ናቸው?
እኛን የሚቀርቡት በእውነቱ ቤተክርስቲያናት አግዘውናል። አንድ ሁለት ቤተክርስቲያናት አግዘውናል። ህዝብ እዛ የተነሳም ህዝቡ ስለኛ ስም ያውቃል። ሌሎች መስሪያ ቤቶች እዚህ ከተማ ውስጥ የሚሰሩ ወደኛ ይልኳቸዋል ሰዎች ችግር በገጠማቸው ጊዜ። ብዙ ሰው ግን መተን እናንተን እንደርዳችሁ ብሎ ኢትዮጵያውያን እኛ ወደኛ ጋር የሚመጡ የሉም። የነጻ አገልግሎት መስጠት ባህላችን ውስጥ የሌለ ነገር ስለሆነ ይመስለኛል። አሁን ብዙ ቦታ የሄድን ገለጻ ስለሰጠን የሚያውቁን ይመስለኛል።
የሚረዱን አስመልክቶን አሁን የተናገሩት ለመረዳት እርዳታ ለማግኘት የሚፈልጉ ሲመጣሉ በተለይ ሴቶች?
አዎ። ለእርዳታ ለመፈለግ ከየቤተክርስቲያኑ የሚላኳሉ፣ ከየትምህርት ቤቱ የሚላኳሉ፣ ከየሌሎች መስሪያ ቤቶች የቋንቋ ትምህርት ቤት ወይም የጤና ሕክምና ቦታ ሲሄዱ እና ተደብድበው ወይ አንድ ነገር ሆኖ ከሆነ ወደኛ ጋር ይልኳቸዋል እና የሚመጡ አሉ ከየቦታው።
መልካም። እሺ፣ ወደ ዛሬው ዝግጅታችሁ እንለፍና ዝግጅታችሁ ምን ላይ ያተኮረ ነው? በዚህ በአይቮሪ ኮስት ኤምባሲ ያዘጋጃችሁት
ወሲባዊ ጥቃት የደረሰባቸው ሰዎች የሚታሰቡበት ወር ነው ይሄ እና ይሄንን አስመልክቶ አፍሪካውያን ላይ የሚደርሰው ችግር ምን ይመስላል ይሄንን አስመልክቶ በሚል ለመነጋገር ነው። ምክንያቱም ብዙ አፍሪካኖች ከጦርነት ቦታ፣ ከችግር ቦታ፣ ከእስር ቤት፣ ከበረሃ ተነስተው ወደዚህ ይመጣሉና እዛ ባሉበት ጊዜ ብዙ የሚደርስባቸው ችግር አለ። እዚህም ከሚደረሱ በኋላ የሚደርስባቸው ብዙ ነገር አለ። ወሲባ የሚመለከት ወይም ቤተሰብ ውስጥ ጥቃት በሚመለከት ወይ በጓደኛ መሀል ቢሆን መደባደብ፣ ብዙ ነገር አለ እና ይሄንን አስመልክቶ ህጉ ምን ይላል? ምን እርዳታ ማግኘት ይቻላል? ምን ማድረግ እንችላለን ራሳችንን ለመጠበቅ የሚለውን ለመነጋገር ነው እና መግለጫ ለመስጠት ስለ ምን ማለት ነው፣ ወሲባዊ ጥቃት ማለት ምን ማለት ነው የሚለውን ለመናገር ነው። ብዙ ተናጋሪዎች አሉን። ሁለቱ እንዲህ አይነት ጥቃት ደርሶባቸው ከአፍሪካ መጥተው እዚህ አግብተው ብዙ አይነት ጥቃት የደረሰባቸው ሰዎች ምን እንደሆነ፣ ህይወታቸው ምን እንደሚመስል፣ እንዴት እንደኖሩ ነው የሚነግሩን።
የራሳቸውን የምስክርነት ቃል እሺ። ወይዘሮ አመሊያ፣ እንግዲህ እንደምናውቀው በአፍሪካውያን ዘንድ ብቻ ሳይሆን በአሜሪካውያንም ዘንድ ቢሆን እንዲህ አይነት ጥቃት ደርሶብኛል ብላ አንድ ሴት ወጣ ለመናገር ምናልባት አመት፣ ሁለት አመት፣ 10 አመትም በዛ ጥቃት ውስጥ ኖራ ነው አንድ ጊዜ ወይ መካሪ አግኝታ ወይም በራሷ ተነሳሽነት ከመሞቴ በፊት አንድ ነገር ላድርግ ብላ ወጣ ለሚመለከተው ክፍል የምትናገረው። በአፍሪካውያን ዘንድ በተለይም ደግሞ የኛ አድማጮች ኢትዮጵያውያን ናቸውና እንዲህ አይነት ችግር ላይ ነኝ ብሎ የሚወጣው ሴት እንደው ምን ያህል ነው ከባድ ደረጃ ላይ ሳይደርሱ የመውጣቱ ነገር ማለት ነው?
አዎ፣ ጥሩ ጥያቄ ነው። ይሄ በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም ወይ ፖሊስ ጋር አይሄዱም ወይ ሐኪም ጋር አይሄዱም፣ ቢሄዱም አይከታተሉትም ጉዳዩን። ከዛ በኋላ የኛም ህዝብ እንደዚሁ ነው። አንደኛ ችግር አለኝ ብሎ ወጥቶ ብቻውን የሚናገር ሴት የለም። ቢናገርም ይፈራል። ምክንያቱም ብዙዎቹ ባሎቻቸው ስለሆኑ የሚያመጧቸው እዚህ ሀገር ከባላቸው ከተለዩ ምንም ወዳጅም ጓደኛም ዘመድም አይኖራቸውም። ወደ ቤተ ክርስቲያን ሄደው እርዳታ ይጠይቃሉ። ቤተ ክርስቲያን ታረቁ ነው እንጂ ተለያዩ ውጪ ብሎ የሚመክር ቤተ ክርስቲያን የለም። እና ሰው ጉዳቱን በውስጡ አምቆ በየቤቱ ይኖራል። ብዙ ሴት የአእምሮ ህመም ያጋጥመዋል። በዚህ የተነሳ የሰውነት ህመም እዚህ ጋር ያመኛል፣ እዛ ጋር ያመኛል ይላል። ግን ዋናው ችግሩ ይሄ ቤተሰብ ውስጥ ሰላም አለመኖሩ ነው።
Oh, that's a hater.
የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ፣ በሌላው ቴክኒክ በሌላኛው ሳይድ ዳን፣ ሙዚቃን በመምረጥ ዲጄ ፋትሱ፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋው እና
ጽዮን ግርማንን። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።